በቅድሚያ ዶክተር በየነ በጣም አመሰግናለሁኝ ለጊዜው እርሶ ከልምድም አኳያ የተወካዮች ምክር ቤት አባል የነበሩ ከመሆኑም የፖለቲካ ፓርቲ መሪም በመሆኑ ምክንያት በሀገሪቱ የፖለቲካ እንቅስቃሴም ውስጥ የነቃ ተሳትፎ የሚያደርጉ በመሆኑ ምክንያት ሰሞኑን ሰውን በጅጉ ያነጋገረ ያለው የሀገሪቱ አዲስ ጠቅላይ ሚኒስትር አመራረጥና አሲያየም ሂደት ምን ሊመስል እንደሚችል ማብራሪያ እንዲሰጡኝ ነበርና የደወልኩት። እስቲ ዶክተር በየነ እንዴት ነው የአዲሱ ጠቅላይ ሚኒስትር አሲያየም በህግም ወይም ከህገ መንግስቱም አኳያ ከልምድም አኳያ የሚካሄደው?
ይህ ተግባር የሚካሄደው በኢህአዴግ የውስጥ ጉዳይነት ነው። የኢህአዴግ የውስጥ ጉዳይ አሰራር ስልት አላቸው። ከጠቅላላው ከፓርላማ አሰራር ጋር ብዙ ምስከዞን ግንኙነት የለውም። በአሁኑ ጊዜ ያው ፓርላማ 100% የኢህአዴግ እንደመሆኑ ያው ታች ደረጃ በስራ አስፈጻሚም ከዚያም በማዕከላዊ ምክር ቤታቸው የሚወስኑት ነገር መጥቶ እዚህ ያው ራበር ስታምፕ ማድረግ ነው እንጂ ከዛ የወጣ ነገር የምታሰብ አይሆንም። ስለዚህ ጠቅላይ ሚኒስትሩ እንግዲህ አሁን እነሱ በሚሄዱት አካሄድ ያው ሰሞኑን ሁለት የኢህአዴግ ስራ አስፈጻሚ እንደገና ይሰበሰባል የሚል ዜና ዛሬ ከኢህአዴግ ጽህፈት ቤት ኃላፊ አዳምጠናል። ከዚያ ቀጥሎ በዚህ በስራ አስፈጻሚ ውሳኔ መሰረት ለማዕከላዊ ምክር ቤታቸው የሚቀርብ ነው። ያ ማዕከላዊ ምክር ቤት መቼ እንደሚሰበሰብ ባናቅም ማዕከላዊ ምክር ቤት ሲቀርብ ማዕከላዊ ምክር ቤቱ የፓርቲያቸውን ሰብሳቢ ይመርጣል። ይህም እንግዲህ ከሞላ ጎደል በውስጥ አሰራራቸው ተሰርቶ ያለቀ ነገር ይመስለኛል። ያ የኢህአዴግ ሊቀመንበር ወይም ሰብሳቢ የሚባለው ሰው በህገ መንግስቱ መሰረት ያው ምክር ቤቱን የሚቆጣጠረው የበላይነት ያለው ፓርቲ አቅርቦ ጠቅላይ ሚኒስትር ያሾማል የምለው። ስለዚህ በአሁኑ ጊዜ ምንም ክርክር በማይነሳበት ሁኔታ ያው የኢህአዴግ ሊቀመንበር የሆነው ቀጥታውኑ የሀገሪቱ ጠቅላይ ሚኒስትር ይሆናል ማለት ነው እና አካሄዱ እንደዚህ ምንም ብዙ ውጣ ውረድ የሌለው ኢህአዴጎች ያው የውስጣቸውን ያው ከቅርብ ጊዜ ወዲህ ይታይ የነበረውን የውስጥ ሽኩቻቸውን እንዴት አድርገው እንደሚያክሙት እንግዲህ የውስጣቸው ችግር ነው። ነገር ግን ጠቅላይ ሚኒስትር ምርጫ ላይ አካሄዱ አሁን የጠቀስኩት ነው ሊሆን የሚችለው።
የህገ መንግስቱ አንቀጽ 73 ስለ ጠቅላይ ሚኒስትሩ አሲያየም ሲናገር ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት እንደሚመረጥና በህዝብ ተወካዮች ምክር ቤት አብላጫ መቀመጫ ያገኘው የፖለቲካ ድርጅት ወይም ያገኙት የፖለቲካ ድርጅቶች የመንግስት ስልጣን እንደሚረከቡ ወይም እንደሚረከቡ ከመደንገግ ሌላ የዚህ ፓርቲ መሪ ወይም የአሸናፊ ፓርቲ መሪ የመንግስቱ መሪ ይሆናል የሚል አልተደነገገምና የግድ የኢህአደግ ሊቀመንበር ወይም ደግሞ ከኢህአደግ አባል ድርጅቶች ያንደኛው ሊቀመንበር መሆን አለበት ተብሎ ይታሰባል። የሚመጣው ጠቅላይ ሚኒስትር
እንግዲህ አሰራራቸው እስካሁንም ሲያደርጉት እንደነበረ አሁንም እንዲሁም የጽህፈት ቤታቸው ኃላፊ አቶ ሽፈራው ሽጉጤ በይፋ እንደተናገሩት ያው የኢህአደግን ሊቀመንበር ከመረጥን በኋላ የኢህአደግ ሊቀመንበር በቀጥታ የሀገሪቱ ጠቅላይ ሚኒስትር ይሆናል ብሎ እኮ በዛሬ መግለጫቸው እኮ ይህንኑ ተናግረውታል።
አሁን እኔ ከህጉ አኳያ ነው ያልኩት ጥያቄ እንጂ
ምንም እንኳን የህገ መንግስቱ መንፈስ እዚያ ፓርላማ ውስጥ የሚወዳደሩ ነው አባላት ያሉ ቢያስመስልም የጠቅላይ ሚኒስትርነት ይሄ በአሰራራቸው ያው የፓርቲው ሊቀመንበር ነው ሊቀርበው እንጂ ከዚያ ውጭ ሌላ ሰው ሲያቀርቡ እኛ አይተንም አናውቅም። ጠቅላይ ሚኒስትር መለስ ነው በመመረጡባቸው ጊዜዎች ባለፈው ጊዜ ደግሞ መመረጥ ሳይሆን በሚሰየሙባቸው ሁኔታዎች አሁንም አቶ ኃይለማርያም ደሳለኝም ያንን ኃላፊነት እንዲወስዱ የተደረገበት አግባብ ያንኑ የኢህአዴግ ሊቀመንበር ሆነ የተባለውን ሰው ነው የሚያቀርቡት። ይሄ ሌላም ቢቀርብም አማራጭም የለም። በአሁኑ ጊዜ በተለይ ሌላ ፓርቲ ማንንም የሚጠቁም ፓርቲ በሌለበት ምንድን ነው ፓርላማ ከብዬው ስብስብ ከዚያ አሁን ካስቀመጥኩት ውጭ የሚከናወንበት ምንም እድልም የለውም። ይሄ የኢህአዴግ የውስጥ ስራ ነው።
እዚህ ጋር ይሄንን ጥያቄ ሳነሳ ፕሮፌሰር በየነ በአንድ በኩል ከምን ጋር ለማያያዝ ፈልጌ ነው ከሌሎች ሀገሮችም የፖለቲካ ወይም የመሪዎች አመራረጥ አካሄድ ጋር ለማነጻጸር ፈልጌ ነው። በእርግጥ የዩናይትድ ስቴትስ ፕሬዚደንታዊ ስርዓትና የኢትዮጵያ የፓርላማ ስርዓት ልዩነት ያላቸው ቢሆንም በዩናይትድ ስቴትስ ፖለቲካ ያየን እንደሆነ ተመርጦ ፕሬዚደንት የሚሆነውና ዋይት ሃውስ የሚገባው ሰው የግድ የዲሞክራቲክ ፓርቲው ሊቀመንበር ወይም የሪፐብሊካን ፓርቲው ሊቀመንበር መሆን የለበትም። ሌሎች ሊሆኑ ይችላሉ። በእርግጥ እንደ ፓርቲው መሪ ይታያል ፕሬዚደንቱ፣ ነገር ግን የፓርቲው ሊቀመንበር ሌላ ሰው ነው የሚሆነው። ምናልባት ከእንደዛ አይነት አሰራር ጋር ተያይዞ ኢህአዴግ እገሌን ለጠቅላይ ሚኒስትርነት አቀርባለሁኝ ብሎ ከፓርላማ አባላት መካከል አንዱን የማቅረብ እድልስ የለውም ወይ የሚል ጥያቄ ለማንሳት ፈልጌ ነበር።
እንግዲህ ያቀረብኳቸው ማወዳደሪያዎች ምን ነው ለየቅል ናቸው። ምንም ግንኙነት የለውም። በዩናይትድ ስቴትስ ምርጫ ሂደት ውስጥ እንዲሁም የፓርቲ አባል ነኝ ብሎ የምናገረው ያው ፕሬዚዳንት መሆን የሚወዳደረው ሰውዬ ነው እንጂ እስከዚያ ድረስ ምንም እነሱ አባላትን መዝግበው የሚይዙበት መታወቂያ የሚያድሉበት ምንም ስርዓት ያለም አይመስለኝም። ሰውየው ብቻ ነው ሪፐብሊካን ነኝ ዴሞክራት ነኝ ብሎ ዲክሌር ሲያደርግ እንግዲህ ያ በዚህ በምንድን ነው በዚህ በፕራይመሪው በምኑ በሚገኘው ድጋፍ ሄዶ ነው እንግዲህ ወደ ፕሬዚደንትነት የሚደርሰው። ይህን ኢትዮጵያ ውስጥ እኮ ያለው የኮሚኒስታዊ የስልጣን አሻያም እኮ ቅኝት ነው። ይህንን ነገር በአንስተው ጥሩ ነው። በኮሚኒስታዊ ሀገሮች ሁል ጊዜ የፓርቲ ዋና ሴክሬተሪ ወይም ዋና ሰብሳቢ የሆነው ወደ ስልጣን ይመጣል። አሁን ቻይና ውስጥ ያለው አሁኑ እንዲያውም ግዛት ዘመኑን ያልተወሰነ ጊዜ እያስረዘመ ነው የሚባል ሰው የፓርቲ ሴክሬተሪ ጀነራል ነው። ሌላም ሀገር እንደዚህ ሲባ ቢወሰድ ሌላም ጋር ቢወሰድ እንደዚያ ነው። እና እዚህ ሁለት የማይወዳደሩ ነገሮችን አወዳድረው ከዚያ ውስጥ መቼ በፈለጉ ተገቢ አይመስለኝም። ኢህአዴጎች ነው በፓርቲ ደረጃ ኮሚኒስቶች ናቸው። አሰራራቸውም ማዕከላዊ ዴሞክራሲ የሚቀራሩትም ጓድ ጓድ እየተባሉ ነው። አንዱ ሌላውንም እንትንም ብለው ምንም በዚያ ላይ የሚደብቁት ነገር የላቸውም። ስለዚህና በዚህ ሂደት ውስጥ ለሀገራችንና ለህዝባችን የሚፈይድ ከዚህ በፊት የኢህአዴጎች አገሪቷን ሲመሩ ከነበረበት ለየት ያለ ነገር ይመጣል ብሎ ማሰብ ከፍተኛ የዋህነት ነው። ምንም ይመጣ ነገር የለውም። ግለሰብ ምንም ልዩነት አያመጣም። ሌላ ገቦ ማስመር ፈልገው ጠቅላይ ሚኒስትር ኃይለማርያም ስልጣን ነጥቅ ያለው ብሎ በግላቸው ውሳኔ መውሰድ መጥላቸውም ፓርቲ ነው አስገድዶ ከዚያም እዚያ መገመገመገመገመ እና በስተጀርባው መረዳ አለብህ። እችን እንደው በገዛ ፈቃዳቸው ሰላማዊ ሽግግር ምንም እየተባለ የኢትዮጵያን ሕዝብ ማናኛ ነገር ነው እና እናንተ ይህንኑ መልሳችሁ እንደ ባታስተጋቡት ነው ይመርጣለሁ። እና ምን የት አለ የዚህ አይነት እኮ መብት የላቸውም። ፓርቲ ነው የሚያስቀምጠው። ፓርቲ ደግሞ በራሱ ግምገማ ስርዓት ያወርዳል። አሁን ለድራማ ተብሎ ሰላማዊ ሽግግር ከገዛ ፈቃዳቸው ለቀቁ። ምን ይለቃሉ? ገና እየጠበቁ አይደለም እንዴ? የማዕከላዊ ምክር ቤቱን ስብሰባ ውሳኔ እየጠብቁ ናቸው። አንዳንድ ስራ ለቀናል፣ ኃላፊነታችን ለቀናል ብሎ ያፈሩፉት እኮ እንደ አፈ ጉባኤ አቶ ማን ናቸው ተመልሶ እዚያ ቦታቸው ላይ እንዲመለሱ አስገደዷቸው። አቶ በረከት ስምኦንን የሚያክል የፓርቲ ፈጣሪና ይህን ያህል ከዓለሙ አቀንቃኝ የነበረ ትልቅ እንደው ከአቶ መለስ ቀጥሎ ኢንፍሉዌንሻል ነው የሚባለው ሰውዬውንም እኮ ተመልሰው ስራ ግባ ነው አሉት። በስሙ ሁለቱም ባዱላና ተበረከትም ስራ ለቀና በገዛ ፈቃዳችን እኮ ብሎ በአደባባይ እኮ መግለጫ የሰጡ ሰዎች ነበሩ። አሁንም የሚሁ ጠቅላይ ሚኒስትር ኃይለማርያም ደሳለኝም እኮ ይሄው ነው የውስጥ ኮሚኒስታዊ አሰራር ነው። ከፓርቲው ፍቃድ ውጪ ሌላ ህይወት የላቸውም፣ መወሰንም አይችሉም። እና ይሄ ነገር ኢትዮጵያን ግራ እያጋባ ነው። እናንተ እንደዛ ፈቃዳችሁ ለቀቁ ያላችሁ ባታስተጋቡ መርጣለሁ።
እኛ እንኳን በገዛ ፈቃዳቸው ለቀቁ እያልን አይደለም እናስተጋባው፣ በገዛ ፈቃዴ ለቅቅ ያለው ማለታቸውን ነው እየዘገብን ያለ ነው። ፕሮፌሰር በየነ አንድ እስቲ ጥያቄ ላንሳ። ፓርላማ ተብዬው ስብስብ ብለዋል እርሶ፣ በሌላ በኩል ደግሞ በውስጣቸው ያለውን መከፋፈል እንዴት አክመው እንደሚቀርቡ አላውቅም ብለውኛል። መከፋፈል እንዳለ በውስጣቸው ነግረውኛል። በቅርቡ የአስቸኳይ ጊዜ አዋጁ ለፓርላማው ቀርቦ በነበረ ጊዜም የድምፅ ልዩነት ባልተለመደ ሁኔታ በኢህአደግ ውስጥ የድምፅ ልዩነት እንደነበረ አስተውለናል። የተቃወሙ ነበሩ፣ ተአቅቦ ያደረጉ ነበሩ። በዚህ ሁኔታ አሁንም ይሄው ፓርላማ ተብዬ በሚለው ስብስብ ሐሳቦ እንደጸኑ ኖት ወይስ ሌላ ለውጥ ይመጣል በኢትዮጵያ ፖለቲካ ወይም በገዢው ፓርቲ ውስጥ የሚል ሐሳብ ወይም ግምት አለዎት?
ያው ይሄ እንግዲህ እቺን በሰው ልጅ ነው አስተሳሰብ ነው ልዩነቶች ተፈጥሯዊ ናቸው። ይሄንን በሙሉ ተቆጣጥረው እያንዳንዱን በዚህ በምንድን ነው የሚባለው በኢንዶክትሪኔሽን ወይም በሚደረገው የስነ ልቦና ላይ ተጽዕኖ በማሳረፍ ከጥቅም ጋር አገናኝተው በሚደረግ ሂደት ሰዎችን እንደው ዝም ብሎ እንደ ሮቦት የታዘዘውን ብቻ እንዲሰራ ፕሮግራም የተደረገው ነው በዛ ረገድ እንዲንቀሳቀስ አድርጎ ብዙ መግለጽ እንደማይቻል ምልክት ነው እያየናል ነው። እና ያደጎች አሁን ጥረት እያደረጉ ያሉት ይህንን አዝማሚያ አክሞ መስመሮች ለማስገባት ነው። እንደውም ለዚህ አንድ ጥሩ ምሳሌ የኢህአዴግ ምንድን ነው የፖለቲካ መስመር አስከባሪ ተብሎ የሚታወቁት አቶ አስመላሽ ገብረስላሴ ፓርላማ ውስጥ በዚህ ጉዳይ ላይ እንደነው ድምፅ አሰጣጥ አንድ ወቅት ይሆናሉ ልዩነቶች ይኖራሉ ተብሎ ተጠይቀው እዚያ በዚያ ሚቀመውም ጨርሶ የማይታሰብ ነው ብለው ነበር። ስለዚህ እነሱም ግምታቸው ችግር ላይ እየወደቀ ነው። የኢህአደግን መስመር አንደኛ ኢህአደግ ነው እነዚህን ሰዎች ያቀረባቸው በግላቸው ተወዳድረው አይደለም። አንዳንዱ እኮ ህዝቡን ሲሙሉም ስማቸውንም አያውቅም። አንዳንዱ እኮ አዲስ አበባ ቁጭ ብሎ ከመጎፋዎች እንዲወዳደር ያደርጋሉ። አንዱ በደግ ጊዜ እንደተደረገ አይነት ሶስት ሰው አንዱ የሚመረጥ ሌላ ሁለቱ መናጆ እንደሚባለው። ስለዚህ እነዚህ ሰዎች አንደኛ በግላቸው ቀርበው እኔን ምረጡኝ ብለው የኢህአዴግ ፓርቲ አባል እንዲሆን ሲቀሰቅሱም ታይተው ማይታወቁ ናቸው። ይህንን እኔ በሙሉ ስልጣን ነው መናገር የምችለው። ምክንያቱም ራሴ ምርጫ በተባለበት ሁሉ በየመንደሩ ገብተን ስንቀሰቅስ ኢህአዴግ ተወዳዳሪ የተባለው ሰውዬ ጨርሶ እዛ አካባቢ ዝርም ሳይል ነው ተመርጠሃል የሚባለው። ስለዚህ እነዚህ ሰዎች ኢህአዴግ እንደ ዕቃ አቅርበው አሸንፋቸዋል ብለው እዚህ ወንበርና ቀደም ያለ ደሞዝ እንዲያገኙ ያደረጓቸው እንደመሆናቸው ከዛ አይወጡም የሚል ታሳቢ ነበረ ይዞ የሚሄዱ። አሁን ግን ይሄ በዚህ በክልላዊ ፍላጎቶችና መብቶች እየተነሳ እንግዲህ ቁጥራቸው በጣም ሰፊ የሆኑ ግለሰቦች ከኢህአዴግ ፈቃድ ውጭ ድምፅ ሲሰጡ አየን እና ኢህአዴግ በዚህ ተደናግጦ አሁን ይሄንን አዝማሚያ ለማጥፋት እነዚህም አሁን ድምፅ ሰጡ ሰዎች ላይ ምን አይነት እርምጃዎች በሂደት እየወሰደ እንደሚሄድ እንግዲህ ልናይ ነው እና ይሄ የሂደት ጉዳይ ነው። ኢህአዴግ አሁንም በድሮ አሰራሩ ሁሉንም እዚያ መስመር ውስጥ አስገብቼ ቀጥልበታለሁ የሚለውን ህልሙን ሰምቶ ነው እየተንቀሳቀሰ ያለው። እነዚህን ጉባኤዎች ቶሎ ቶሎ ማያደርገው አሁን የሰላም ምክር ቤት የተባለው ቶሎ ማይሰበሰበው እንደዚህ ተጨንቀው ነው ነገሩ ከእጃቸው እያፈተለቀ እንደመሆኑ ያንን እንግዲህ ለማስተካከል ጊዜ ይፈልጋሉ። ይህም አስቸኳይ ጊዜ አዋጁን በዚያ ማዕቀፍ ስር ህዝቡን ጠጥለጥ አድርገው ምንም እንቅስቃሴ ምንም ተቃውሞ በሌለበት ድርጅታዊ ስራቸውን ለመስራት ዋና አስፈላጊውን ምንድነው ምህዳር ለመፍጠር የዘየዱት ነገር ነው እንጂ ሰላምና መረጋጋትን በማምጣት ረገድማ ምንም ፋይዳ እንደሌለው አሁን እያየን ነው። ስለዚህ ይህን ጉዳይ በጥልቀት መመርመር ያስፈልጋል። እውነታ ያለው ኢህአዴግ ወደ ድሮ ወደ ነበረበት መመለስ ነው እየፈለገ ያለው። ይሄ ነገር ደግሞ የዓላማው አሁን ባለንበት ሁኔታ ይሳካለታል የሚል እምነት የለኝም። ተቃዋሚ ፖለቲካ ፓርቲዎች ጋር ወደፊት እንዴት እናርግ፣ ሀገራችን እንዴት አርጋ ነው ወደ ተረጋጋ ዴሞክራሲያዊ ስርዓት ውስጥ ወጣ ችግሮቻችን ምንፈታው በሚለው ላይ ለመነጋገር ድፍረት ማግኘት አለበት። አለዚያ በህልም ሀገር አለም ነው የሚኖሩት።
ፕሮፌሰር በየነ ለመሆኑ በኢህአደግ በራሱ ውስጥ የመሪዎች መነሳት የተለያዩ መሪዎች የግለሰቦች ማለት ነው የፐርሰናሊቲስ እንደሚባለው የመሪዎች መነሳት ሊኖር ይችላል ወይ? ከዚህ ከቡድን አስተሳሰብ ወጣ ያለ አካሄድ ወይም አመራር ሊኖር ይችላል ብለው ያስባሉ? ከዚህ ጋር ሲያይዞ ምናልባት የስልጣን ሽሚያና ቁርቁስ በራሱ ውስጥ ይፈጠራል ብለው ያስባሉ? ከጎሳ ጋር የተያያዘ ሊሆን ይችላል፣ ከግለሰቦች ማንነት ጋር የተያያዘ ሊሆን ይችላል፣ ከፖለቲካ አስተሳሰብ ጋር የተያያዘ ሊሆን ይችላል። በማንኛውም መንገድ ኢህአዴግ ወደ ተለየ አይነት አካሄድ ሊገባ ይችላል የሚል ሀሳብ አለዎት?
ይሄ ብቻ እኛ እንግዲህ ለስንት ዓመታት ሙሉ ስንመክራቸውም አስፈላጊ ጫናም ተጥቆን እስካሁን ድረስ እነሱ የጠየሱት ስልትና የመረጡት የፖለቲካ ቀኖና በኢትዮጵያ እንደማይደጅ እና መተማመንም እንደማይፈጥር ሁሉ ስንገልጽና በዚህም ስንቀሰቅስ የኖርንበት ጉዳይ ነው። ስለዚህ ኢህአዴጎች ውስጣቸው መቼም ያስተሳሰብ ነው ቀለሞች ይዛ አይነትም ይኖራል። መቼም ሰው ልጅ እንደ ቅድምም እንዳልኩት ዝም ብሎ እንደ በአንድ ሳስብ ብቻ ተመርቶ መልኩን አይኖርም። አሁንም በተለይ አንዳንድ ያደግ ከልጅነት አንስቶ ያሳደጋቸው እና ለትልልቅ ስልጣን ያበቃቸው ሰዎች ከቅርብ ጊዜ ወዲህ እዚህ በተከሰተው እንቅስቃሴዎችን በሱ በመሸነፍ ማለትም ህዝቡ እያሸነፈ መሄድን ኢህአዴጋዊ አስተሳሰብ ወደ ታች የቀረው ደግሞ ማላጩ እያየለ መሄዱን ካዩ በኋላ ከተቃዋሚው አንባ የምነገሩትን ምንድን ነው አባባሎችና የችግር መፍቻ አቅጣጫዎችን ሁሉ እየነጠቁ መናገር ጀምረዋል። አሁን ይህም እንግዲህ በጣም የፖፑሊስት የሆነ እንግዲህ የህዝብን ስሜት ሀገራዊም ክልላዊም በሆኑ ጉዳዮች ሁሉ የሚተሰቆሽትን መናገር ጀምረዋል። እነዚህ ይህንን መናገር የጀመሩት ሰዎች ይህ አዝማሚያው በኢህአዴጉ ነባር የፖለቲካ መስመር በሚቃኙቱ አካባቢ ይሄ እንደ በደስታ የሚቀበሉት ነገር አይደለም። ይሄ እንዳንድ አይነት ተግዳሮት አድርገው እንደሚቀርቡ ትልቅ ቻሌንጅ እየመጣ እንደሆነ ነው የሚያዩት እና እነዚህንም ሰዎች የሚያምኗቸው አይመስለኝም። ምክንያቱም አብዛኛዎቹም አዲስ መጤ ናቸው። ድሮ የምሉት ትግል ውስጥም ያለፉት አይደሉም። ይህንን ምንድን ነው በእርስ በርስ ጦርነት በስብል ወሩ ጊዜ ያለፉም አይደሉም። ግማሹ መንገድ ላይ ያገኟቸው እነሱም ከምንም አንስተው ያሰለጠኗቸው ሰዎች ናቸው። ይህንን እንግዲህ ህዝቡ የሚለውን ማውራት የጀመሩት ተቃዋሚዎች የሚሉትንም አባባሎች እየነጠቁ እንደራሳቸው አድርገው መናገር የጀመሩት ይሄ እንግዲህ አዝማሚያ ነው። ግን እነዚህ አይነቶቹ በኢህአዴግ አሰራርና ምኞት በግምገማና በሂደት የሚያስወግዷቸው ነው የሚሆነው። እንግዲህ የኃይል ሚዛኑ ጨርሶ እስካላቁት ድረስ እነዚህን ያስወግዷቸዋል። በግምገማ ነው መተካካትም ምንም የፈለገውን ብቻ ሽፋን ቢሰጡም ያስወግዷቸዋል። የምን ወደ ከፍተኛው ስልጣን ያሸጋግሯቸዋል የምን እኔ ትንበያ የለኝም። ስለዚህ አዝማሚያዎች አሉ። እነዚህን አዝማሚያዎች አጥፍተው ወደ ነበረው ስታቲስኮ ወደሚባለው ያለፈ 26-27 ዓመት የገዙበት አሰራር ውስጥ ሁኔታውን ለመመለስ ነው የአስቸኳይ ጊዜ አዋጅም ያወጡት። ስለዚህ በዛ ውስጥ ነው እንግዲህ ላነሳው ጥያቄ እንደው አብራሪያ መስጠት የሚቻለው ወይም መልስ ለመስጠት የሚሞከረው
እንግዲህ እነዚህ የኢህአደግ አባል የሆኑ ድርጅቶች አራቱም ሰሞኑን ግምገማዎች ሲያደርጉ ቆይተዋል ራሳችንን ገምግመናል ብለዋል ራሱም የኢህአደግ ማዕከላዊ ኮሚቴም ጨምሮ ድርጅቶቹም በውስጣቸው የቀደም ተከተል ለውጥ አድርገዋል ሽምሽሮችን አካሂደዋል እንግዲህ ለመጪው ምርጫ ለዋናው ግንባር መሪ አስተያየም የሚሆን ለጠቅላይ ሚኒስትር ምርጫ እየተዘጋጁ ያሉ ነው የሚመስለው ማን ጠቅላይ ሚኒስትር የሚሆን ይመስለዎታል እርሶ ማንስ የኢህአደግ ሊቀመንበር የሚሆን ይመስለዎታል
በኢህአደግ ካምፕ ውስጥ ነው ትንበያ በጣም አስቸጋሪ ነው ኢህአደጎች እኔ አሁን ትልቁ ስጋታቸው እንደሚመስለኝ የምታመኑና የማይታመኑ ፖለቲካው መዋቅር ውስጥ ከፍታ ላይ የሚገኙ እንዳሉ ነው የሚታየኝ እና ኢህአደጎች በተለይ በዚህ በ17 ዓመት የትግል በሚሉት ውስጥ ያለፉትን እና ከዚያ ደግሞ እንዲሁ አዲስ አበባ ከገቡ በኋላ መንገድ ያገኟቸውን በአንድ አይን አያቸውም። እንግዲህ ለረጅም ጊዜ ጥባቸውን ነው ከማየቴ በኩልነት አይታዩም እና እዚህ አሁንም ያለው ይሄ ወደ ተቃዋሚው ወደ ኢትዮጵያነት ወደ ምለው ነው በጣም ምንድነው ከፍ ያለ አስተሳሰብ ውስጥ ጠጋ ጠጋ ያሉት ነባር ታጋዮች ወይም የታማኝነት የሚያርፍባቸው አድርጎ ያያሉ የሚል ግምት የለኝም። ስለዚህ አሁን ህዝቡና ይሄ በጣም የፖፕላር የሆነ ወይም ህዝቡ ከስንት ተንቀሳቀሰበትን አይነት እንቅስቃሴ አንዳንድ ሰዎችም ስምሉ እየጠራ እገሌ መሆን አለበት እገሌ መሆን ምናምን የሚሉት ሁሉ ነገር አለ። ይሄንን አደጎች እንደው የዚህን ድምፅ ሰምቶ በዚያ ሌላ ሀገር እንደሚሆነው አይነት ያንን ስሜት ይዘው ሄደው በዚያ ይመራሉ የሚልም ግምት የለኝም። ስለዚህ አንዳንድ ተደጋግሞ የሚጠሩ ስሞች በዚህ ተቃውሞ ከሚያሰማው ዚያዊ እንቅስቃሴ ዙሪያ ያሉት እኔ ከነዚያ ውስጥ ያረጋሉ የሚል ግምት የለኝም። ሊሳዛት ይችላሉ። ቅድም መነሻው ላይ ኢህአዴግን ነው እርምጃ መተንበይ በጣም አስቸጋሪ ነው ብዬ ነው ጀመርኩት እና ምናልባት ከነሱ ጋር ታግለው ቆዩ በሚባለው ግምት ያነሱ እዛ ቦታ ላይ ሊያደርጉ የሚችሉ ሰዎች እንደሚኖሩ ማሰብ ይቻላል። ነገር ግን ነገር ይሄናል ብሎ እሱን አንስቶ ታውራቱ ማለት የዚያን ያህል ነው ኮሚት ማድረጉ እኔ ተገቢ መፈላጊ አይመስለኝም። ግን ጨዋታው ይሄ ነው።
ፕሮፌሰር በየነ ከተገቢነትና ከአስፈላጊነት አኳያ ሳይሆን እንደው ለህዝብ ውይይት ቀድሞ ለመምከርም እንደው ትንሽ አየሩን ከፈት ለማድረግ ያህልም ይጠቅማል። የህዝብ ጉዳይ ነው መቼም የመንግስት ጉዳይ የጠቅላይ ሚኒስትር ጉዳይ ከሚል ነውና እርሶ እንደ አንድ አንጋፋ የፖለቲካ ሰው ሀገሪቱ ውስጥ ካለ ግዙፉ ጥላ መድረክ መሪ እንደመሆኖ እና በዚህ የፖለቲካ ሂደት ውስጥም ያሉት ቦታ ልምድ ሰፊ ከመሆኑ አኳያ እኔም እንደ ጋዜጠኛ እርሱም እንደ ምሁርና እንደ ፖለቲከኛ እስቲ እንደው የሚመስሉትን ስም ጥሩልኝ ብዬ ጠበቅ አድርጌ ቢይዞት ሊደፍሩ የሚችሉበት ስም ወይም ስሞች አሉ?
አይ እኔ ወሰን አደጌ ከመጥማ እና እንደገነሱ በመልካም ይሁን ይገባል ይሄን ደግሞ ይጠቅማል ከምንለው አንጻር እኔ አይደለም እነሱ ከፖለቲካ ፓርቲያቸው ጥቅምና ያንን አቋም አጥብቆ በተባባሪነቱ ሊሰራ ከምን ነው እና የምነሱት እኔ አሁንም ሰው ምክታ ይደረግልን እኔ ገሌ እንደዚህ የምን ነገር ማንሳቱ በእኔ ደረጃ አንደኛ ለአሁኑ ጊዜ መለ በስሜታዊነትም ሊሆን መቻሉን ነው በጥንቃቄ ከመገመትም ይሁን አንዳንድ የሚነሱ ስሞች አሉ። ስለዚህ ያንን ህዝብን ስሜት ከማክበርም አንጻር እኔ ሌላ እገሌ ነው የምል ኮሚትመንት ውስጥ ራሴ ነው ማስገባቱ ሃይማኖቱ ከህዝቡም ምኞትና ፍላጎትም ውጭ ሊሆን ይችላል። እኔ ግን ምናልባት ሊሆን ይችላል የምለው ህዝቡ በአሁኑ ጊዜ እገሌ መሆን አለበት እንዲህ እያለ ከሚያነሳቸው ውጭ ሊሆን ይችላል የሚል ጥርጣሬ ነው አለኝ።
እንግዲህ ምርጫም እኮ የመጣ ነው ከፊታችን እና ቀደም ሲል እርሶም እንደገለጹትና አንዳንድ አዝማሚያዎችን እንደምናየው በኢሃደግ በራሱም ውስጥ የመነጋገር ንፋስ እንደ ክፍተት አይነት ነገር የገባ እየተፈጠረ ይመስላልና አንዳንድ ሰዎች ምን ይላሉ? ተንታኞችም ይሆኑ ታዛቢዎች ኢሃደግ ዞር ቢል ማን ነው ለመሆኑ ያንን ክፍተትን ይሞላው የሚል ጥያቄ ያነሳሉ። ስለ ተቃዋሚዎች ሲነገርም የኢትዮጵያ ተቃዋሚዎች እርስ በርሳቸው ከመጣላት ከመሻኮት አልፈው እና ድምጻቸውን ከማብዛት አልፈው ፋይዳ ያላቸው አይደሉም፣ ብዙም ርባና ያላቸውና ያንን ክፍተት ሊሞሉ የሚችሉ አይደሉም ብለው ይናገራሉ። ለመሆኑ እናንተ ምን ፋይዳ አላችሁ ዶክተር በየነ?
ያ እንግዲህ ፋይዳ ነው ያለ ነው ያም ያለ ነው ያደግ ዝም ብሎ ዞር ይበል ዞር ቢል የሚባለው አባባል ምንድነው? ግልጽ መደረግ ያለበት ነው።
በምንም ሁኔታ ዞር ይበል ዶክተር በየነ።
ሂደት እኮ አቤት፣
በምንም ሁኔታ ዞር ይበል፣ ተገፍቶም ይሄድ በራሱም ይሄድ ብቻ ባይኖር እዛ ቦታ ላይ ክፍተት ቢፈጠርና ስልጣን ይሄን ደግሞ በኢትዮጵያ ታሪክ ውስጥ ተፈጥሮ አይተን እናውቃለን። የቀዳማዊ ኃይለ ሥላሴ መንግስት ከአካባቢው ዞር ባለ ጊዜ ስልጣን ክፍተት ተፈጥሮ ምን አይነት አደጋ ላይ እንደወደቀ የሀገሪቱ ፖለቲካ እናስታውሳለን። እና እንደዛ አይነት ሁኔታ ቢፈጠር የኢትዮጵያ ተቃዋሚ ፓርቲዎች ወይም ደግሞ ኢህአዴግን ሊተካ የሚችል ኃይል በአሁኑ ጊዜ እርስዎ የሚያውቁት አለ ወይ?
ይህንን ህዝባችን ይፈጥረዋል። ይህንን ኃይል እኛ የምናየው ወይም የእኛ ራዕይ ኢህአዴግን ነው ዝም ብሎ እንደምባካብ ዝም ብሎ ተበታትኖ አገሪቷ በኳስ አበደች አይነት ነገር ባለቤት አጣ ነው መገመት የምችል ነው የሚያስቸግር ነው። አደጋ እንዲጠርቅ ከመፈለግ አይደለም እኛ ትኝታችን። እኛ ቅድም አንተም እንዳልከው አጋጣሚዎች ያመለጡ አሉ። ስልጣን ላይ ያለው መንግስትና ተቀናቃኞች የሚደባደሩበት ጊዜያዊ ሁኔታዎች እየተከሰቱ ያለ ድርድር አንዱ በግልበትም ሆነ በሌላ በራሱ ውስጥ መፍረከክ ሲሆን የመጣው ደግሞ የራሱን ኢላማ ይተክልና በዚህ አልሄዳችሁ ሞቼ አትፍቼ እጠፋለሁ ይላል። የአጋጣሚ ቅድም አንተ የጠቀስከው የቀድሞ ኃይለ ሥላሴ ምና ስርዓት በደርግ የተጠቃበት ወቅት እንግዲህ ብዙ ውስብስብ ሆነ። ልጆቻችንም በዛ ውስጥ ያለፍንበት ጊዜያዊ የዛው መንግስት የሚል ትግል ይዘን ብዙ የታገልንበት እንዴት አድርጎ የደርግ ቡድን የበላይነት እንዲያዘ ሁሉ ትልቅ ራሱን የቻለ ታሪክ ነው። ደርግም ሲወድቅ እነዚህ ተቀናቃኝ ኃይሎች ነው ነፍስ አንስተን ታግለን ምን ብለን ልንጥል ተቃርበዋል የሚሉትም ሁሉ በድርድር መሆን ነበረበት። የሚቀጥለው መንግስት ለንደን ላይ የነበረው ግንኙነት በአሜሪካኖቹም በሌሎቹም ተንኮል በለው ድርድሩ እድል ነጥፎ እንደው ጠንከር ያለ የመሰለውን ግባና ስልጣን ያዝ የሚባል አይነት ማደፋፈሪያ ሁሉ እየተደረገ እድሎች የከሸፉበት ነው። ይህም አንድ የመለጠ እድል ነው። በድርድር አንድ አይነት መሸጋገሪያ ሁኔታ ተፈጥሮ ቢሆን ኖሮ አሁን ለደረስንበት እንደ እስከ ኤርትራ መገንጠል ድረስ ያሉት ሁኔታዎች ሁሉ በእኔ ግምት እሩን አይሆኑም የሚል ነው። ስለዚህ አሁንም ቢሆን ኢህአዴግ ማን ይተካል ይሄዳል በደንብ አሰባስባችሁም የሚለው ሁሉ እኔ ብዙ ዋጋ የሚሰጠው ነው። ተስፋ አስቆራጭ ሁኔታ ሆኖ አላገኘውም። መሰባሰብ እንችላለን፣ ተሰባስበንም እናውቃለን። ኦኬ፣ ግን ወደዚያ ለመድረስ ያለው ስርዓት ጋር ብቃት ያላቸውና እድሉንም ሊያገኙ የሚችሉ ተቃውሞ እንቅስቃሴዎች አቅማቸው ይግላ የሚነስም ከነዚህ ጋር ኢህአዴግ ድርድር መጀመር አለበት ነው የምንለው። ይሄ እንግዲህ ሂደት ነው። ይሄ እየሰፋ ሊሄድ የሚችል የድርድር ሂደት መጀመር አለበት። ከዚያም በሂደት ምን አይነት መንግስት ይቋቋም፣ እንዴት የሆነ እንዴት አድርገን የሚሸጋገር የሚለውን በእኛ በእኔ በግል እምነት አንድ ብሔራዊ አንድነት መንግስት የመሸጋገሪያ ሂደት ያለው ኢህአዴግንም በድርድር የሚያሳትፍ ኢህአዴግም ውስጥ ያሉትን አሁን አንዳንድ ምንድነው ገንቢ አቋማችን እያሳዩ ያሉት ኃይሎችም ሁሉ የዳበሩ እንዲወጡ የሚያደርግ ሂደት ውስጥ መግባት አለብን ነው የምንለው።
እስቲ ፕሮፌሰር እንደው ለመጨረሻ የኢትዮጵያን እጣ ፈንታ ይተንብዩልኝ።
ኢትዮጵያ እጣ ፈንታ ላይ እኔ ጥርጥር ያለኝ ሰው አይደለሁም። የኢትዮጵያ ሕዝብ በአንድነት ያለውና የሚኖረውም ማንም ጉልበተኛ ጠንድዶ ይዞ አይደለም፣ ጥቅሙን ስለሚያውቅ ነው። ስለዚህ ይህንን የጥቅሙን አውቆ በአንድነቱ ቆርቶ ተጨምት ጭምት ያለው እኔ እንግዲህ የምናገረው ስለ ብዙሀኑ የኢትዮጵያ ሕዝብ ነው። ይህንን የፖለቲካ የተለያዩ የፖለቲካ ጽንፎችን የሚያጠነጥኑትም ኃይሎች አይደለም። የኢትዮጵያ ሕዝብ እየታወቀ ያለው በዚህ የፖለቲካ ልሂቃን ኤሊት የሚባለው ብዙ ቀርዝ ወዲያና ወዲህ ይዞ በሚገፍቱት ነው እንጂ እየተዋከበ ያለው የኢትዮጵያ ሕዝብ ነው። ለአንድነትና ሀገራችን ኢትዮጵያም አንድነቷ ተጠብቆ ስለመኖር እኔ ስጋት ያለኝ ሰው አይደለም። ሀገራችን ልትበታተን እንዴ ልትሆን እንደዛ ፖለቲካ እንዲህ የሚባል ስጋት ያለኝ ሰው አይደለውም። እኔ የኢትዮጵያ ሕዝብ ውሳኔና አንድነት ባለው እምነቱ በጥናት የማምን ሰው ነኝ። ስለዚህ እኔ ስጋት የለኝም። ግን የኢትዮጵያ ሕዝብ በዚህ ያልተረጋጋ ፖለቲካ እና እነዚህ ምንድን ነው በራሳቸው እምነት በሰከሩ ጊዜ ባለፈበት አይነት የኢዲዮሎጂ ቀኖና ከዛ እስረኛ የሆኑ ቡድኖች ይሄ የቡድን አለቃ ተብሎ ተባብ ነው ሀገሪቷን በዛ አይነት ችግር በሚፈጥሩ ጥቂት ግለሰብ ቡድናዊነት ችግር ውስጥ የሆነን እንገኛለን። ይህንን ግን የጊዜ ጉዳይ ነው እንጂ አሸንፈን እንደምንመጣ ህዝባችን የራሱ ፍላጎት የበላይነት አግኝቶ እነዚህን የፖለቲካ እስረኞች የአስተሳሰብ እስረኞች እና ይሄ የሚያልፍበት ጊዜ ይመጣል። ለዚህም እየተንቀሳቀስን ይህንን አይነት ድምፅ እያሰማን እየቆሰቆስን እንቆይ እና በሂደት እንደርስበታለን የሚል እምነት ነው ያለኝ።
ፕሮፌሰር በየነ ጴጥሮስ የኢትዮጵያ አንጋፋ የፖለቲካ ሰው እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የውጭ ግንኙነቶች ኃላፊ፣ በጣም አድርጌ አመሰግናለሁ ለጊዜውና ለሰጡኝ ማብራሪያ። እግዜር ይስጥልኝ።
እሺ፣ ለእኔም ለሰጠኝ እድል በጣም አመሰግናለሁ።